ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
ብዙዎቹ የሚነግሩን የሚጠቀሙት ጨርቅ እንደሆነና የወር አበባ ጊዜ በሚሆንበት ጊዜ ከጨርቁ አልፎ ልብሳቸውን ከነካ ትምህርት ቤት ውስጥ የሚያያቸው ሰዎች ሊስቁባቸው ስለሚችሉ ወደ ትምህርት ቤት እንደማይመጡ በዛ ቀናት ምናልባት ከሶስት እስከ አምስት ቀናት በወር ውስጥ ላይመጡ እንደሚችሉ ይነግሩናል።
ሰማችኋት፣ ዶክተር ደራርቱ ነጋሽን ነው። ዶክተር ደራርቱ በንጽህና መጠበቂያ አቅርቦት ማነስ ምክንያት ከትምህርታቸው የሚሰናከሉ ወጣቶችን የሚያግዝ መርሃ ግብር መስረታ እየተንቀሳቀሰች የምትገኝ በጎ አድራጊ ናት። ከእሷ ጋር ያደረግነው ቆይታ ቆየት ብሎ ይሰማል። ሀብታሙ ስዩም የዛሬው ምሽት ስርጭት እመራለሁ። ብርሃን ኃይሉ ደግሞ የድምፅና የምስል ቅንብሩን ትከውናለች። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ለምሽቱ ወደ ያዝንላችሁ የመጀመሪያ ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። ዶክተር ደራርቱ ነጋሽ በሰላሌ ዩኒቨርሲቲ ውስጥ መምህርና በሰላሌ ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ ደግሞ ሐኪም ናት። ከሁለት ዓመት በፊት በአካባቢው ባሉ ትምህርት ቤቶች የተመለከተችው ችግር አሁን ለምታከናውነው ስራ መነሻ እንደሆነ ትናገራለች። ዶክተር ደራርቱ በሰላሌ አካባቢ ባሉ ትምህርት ቤቶች ተማሪዎች በወር አበባ ወቅት ትምህርት እንደሚያቋርጡ መገንዘቧ ይህን ችግር ለመቀነስ የንጽህና መጠበቂያ እያሰባሰበች ለተማሪዎች እንድትሰጥ አነሳስቷታል። ከዶክተር ደራርቱ ጋር ቆይታ ያደረገው ባልደረባችን ሚካኤል ገብረ መድን ነው። በመቀጠል ይቀርባል።
አመሰግናለሁ ዶክተር ደራርቱ፣ እስኪ ራስሽን በማስተዋወቅ እንጀምር።
እሺ። እኔም አመሰግናለሁ ገብረምኬ። ዶክተር ደራርቱ ነጋሽ እባላለሁ። በሰላሌ ዩኒቨርሲቲ መምህርና በሰላሌ ዩኒቨርሲቲ ኮንፈረንስ ስፔሻላይዝድ ሆስፒታል ጠቅላላ ሐኪም ነኝ።
በጣም ጥሩ። በወር አበባ ወቅት ትምህርት ለሚያቋርጡ ተማሪዎች የንጽህና መጠበቂያ እያሰባሰብሽ ነው ምትረጃቸው እና ሀሳቡ እንዴት መጣ? እንዴት ጀመርሽው ይሄን እንቅስቃሴ?
እኔ የምሰራው ያው እንደ ነገር ሰላሌ ዩኒቨርሲቲ ነው። ሰላሌ ዩኒቨርሲቲ የሚገኘው ከአዲስ አበባ 114 ኪሎ ሜትር ርቃ በምትገኝ ፊቼ በምትባል ከተማ ነው። እዛ በምሰራበት ወቅት በተለያዩ አጋጣሚዎች የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ላይ የመሄድ አጋጣሚ ነበረኝ እና በዛ መምህራንም ተማሪዎችን ሳዋራ ተማሪዎች ትምህርት ከሚቀሩባቸው ምክንያቶች አንዱ በወር አበባ ጊዜ የወር አበባ መቀበያ እቃዎችን አለማግኘት እንደሆነ ሲያወሩ ሰማሁኝ። በሌላ ጊዜ ደግሞ ፌስቡክ ላይ እንደዚህ በገጠር ላሉ ህጻናት ተማሪዎች ሞዴስ ሲሰጥ እንደ እርዳታ አየሁኝና ይሄ ችግር ነው ደካ የሚለውን በማሰብ ሀሳቡን ጀመር።
ብቻሽን ነው ምሰሪው ወይስ አብረውሽ የሚንቀሳቀሱ ጓደኞች ወይ ሌሎች ተባባሪዎች አሉሽ?
ብቻዬን ነበር እንደ ተነሳሽነት የጀመርኩት። አብረውኝ የሚሰሉ ጓደኞቼ አሉኝ። በዲስትሪቢሽን ላይ ምንም ከዞን ትምህርት ቢሮም ከኔ ጓደኞቼም አሉ። በ2014 ላይ ጀግኒት ሙቭመንት የሚባል ነበር። ከእነሱ ጋር በመተባበር ለዩኒቨርሲቲያችን ፕሮፖዛል አስገባን እንደዚህ ያን ያህል ተማሪዎች እንዲረዱልን እና በመጀመሪያው ዙር ለ1400 ያህል ሴት ተማሪዎች የሚታጠቡ ሞዴሶችን እና ፓንቶችን መስጠት ችለን ነበር። የዛን ውጤት ፎሎው ስናደርግ ተማሪዎቹም በጣም ደስተኛ ናቸው። ትምህርታቸውን እንዳይቀሩ የተሻለ ነገሮችን እንዳገኙ ነገሩን። መምህራንም ጥሩ ነገር እንደሆነ ስለነገሩት ያንን በመቀጠል ለሁለተኛ ዙር የኔ ልደት በማስመልከት ነበረ ሶሻል ሚዲያ ላይ ካምፔን የጀመርነው። በዛ ጊዜ ደግሞ ከ460 በላይ ተማሪዎች ለሆኑ አገኘን መግዣ የሚሆነውን ብር። በብር ነበር ያዋጡልን ሰዎች የዛን ጊዜ። ያንን በገጠር ላይ ለሚገኙ 5 ትምህርት ቤቶች ሰጠን፣ የሁለተኛውን ዙር ማለት ነው።
አሁን ምን ያህል ተጠቃሚዎች አሏችሁ? ለምን ያህል ተማሪዎች እርዳታ አድርጋችኋል? ወይ የትምህርት ቤቶቹ ቁጥርስ የሚታወቅ ከሆነ?
ይሄንን ስራ ከጀመርን 2 ዓመት ሆኖናል። በ2 ዓመት ውስጥ ከ3000 በላይ ሴት ተማሪዎችን ማገዝ ችለናል። የምንሰጣቸው ሞዴስ ደግሞ እንደዚህ ኖርማሊ ብዙዎቻችን እንደምናውቀው ዩዜን ተጠቅመው የሚጥሉት አይነት ሳይሆን የሚታጠብ ሞዴስ ነው። ይሄ የሚታጠበው ሞዴስ ለ2 ዓመት ያገለግላታል አንዲት ሴት ከሰጠናት በኋላ። ለዛ ሞዴሱን እና ምናልባት ፓንት የሌላቸው ካሉ ብለን አብረን ፓንት እያደረግን እንሰጣቸዋለን።
ውጤቱንስ ተጽዕኖውን እንዴት ነው የምታዩ?
ውጤቶቹንም እናየው። አንድም ስንሰጣቸው ተማሪዎችን አስተያየት እንቀበላለን። እንዴት እንደሚጠቀሙት ከነገርናቸው በኋላ ካሳየናቸው በኋላ ምን አይነት ከዛሬ ምን ያጋጥማቸው እንደነበር እንጠይቃለን እና ብዙዎቹ የሚነግሩን የሚጠቀሙት ጨርቅ እንደሆነና የወር አበባ ጊዜ በሚሆንበት ጊዜ ከጨርቁ አልፎ ልብሳቸውን ከነካ ትምህርት ቤት ውስጥ የሚያያቸው ሰዎች ሊስቁባቸው ስለሚችሉ ወደ ትምህርት ቤት እንደማይመጡ በዛ ቀናት ምናልባት ከሶስት እስከ አምስት ቀናት በወር ውስጥ ላይመጡ እንደሚችሉ ይነግሩናል። አንዳንዶቹ ደግሞ በጣም ገጠር የሆኑት ቦታዎች ላይ ቤተሰቦቻቸው የወር አበባ መቀቢያ እቃዎችን እንደ ቅንጦት እቃ ነው የሚያዩዋቸው ወይም እንደ አስፈላጊ ነገር አያዩዋቸውም እና ያ ነገር ያስቸግራቸው እንደነበር ይነግሩናል። እና አመስግነውን እኛም ወደፊት ለሌላ ሰው እንደዚህ ደርሳለን እናንተ አስባችሁ ምን ስለመጣችሁ እናመሰግናለን ብቻ የተለያዩ አስተያየቶችም ሰጡናልና ያ በጣም ደስ የሚል ነገር ነው። ፊታቸው ላይ የምታየው ደስ ይላል። አንዳንድ ጊዜ ወላጆችን እናገኛለን በዳይሬክተሮች በኩል በመምህራን በኩል መልእክት ይልኩልናል ካላገኙት እና ያ በጣም ደስ የሚል ስሜት አለው።
በምን መልኩ ነው እገዛ የሚያደርጉላችሁ ከጎናችሁ ያሉት ተባባሪዎች?
አሁን ላይ ባለን ያው በሶሻል ሚዲያ በምንለቀው ማስታወቂያ እያዩ ኮንታክት ያደረጉናል። በፌስቡክ፣ በሊንክዲን እና በዋትሳፕ ላይ ያገኙናል። በዛ እያዋሩን በብር መርዳት የሚፈልጉ ለዚህ ስራ ብቻ የከፈት ነው አካውንት አለ፣ በዛ ይረዱናል። አንዳንዶች ደግሞ እጃቸው ላይ ያለ የሞዴስ ይኖራቸዋል፣ ያንን ሞዴስ ይሰጡናል፣ እሱንም ዲስትሪቢዩት እናደርጋለን። አንዳንዶች ደግሞ በራሳቸው ይሄ መስፊያ ማሽን ያላቸው ቤታቸው ውስጥ የሚሰፉ አሉ። የሚታጠበውን ሞዴስ ራሱ እሱን ደግሞ ሰፍተውም የሚሰጡን አሉ።
ምን ያህል ነው የምትሰጧቸው? ለምን ያህል ጊዜ ሲበቃቸዋል?
አራት የሚታጠቡ ሞዴሶች ነው። እነዚህ አራት ሞዴሶች ስምንት ሌየሮች አሏቸው ከጨርቅ የተሰሩ። አንድ ደግሞ ዋተር ፕሩፍ ሌየር አለ ደሙን ወደ ልብሳቸው እንዳያስተላልፍ። ስለዚህ እነዚህ አራት ሞዴሶች እየታጠቡ ለሁለት ዓመታት ያገለግሏቸዋል ማለት ነው።
አሁን እንቅስቃሴው ምን ይመስላል?
ዘንድሮ ባለን መረጃ አዲስ አሁን 2014 መጨረሻ አካባቢ በወሰድነው ዳታ መሰረት ለ2015 ነበር እኛ መስራት የፈለግነው 6000 ያህል ሴት ተማሪዎች ይሄንን እርዳታ የሚፈልጉ እንዳሉ ከዞኑ ያደረሰን ደብዳቤ አግኝተናል። ለዛም እየተንቀሳቀስን እንገኛለን። አንድ ሞዴስ ለአንዲት ሴት የሚል ቻሌንጅ በመጀመር ያንን ቻሌንጅ በተለያዩ ሶሻል ሚዲያዎች ፕሮሞት በማድረግ ሰዎች በገንዘብ የሚረዱናሉ፣ በአይነት የሚረዱናሉ። እኛ ይሄኛውን ነገር ማስቀጠል የምንፈልገው ቀጣይነት እንዲኖረው እና ተማሪዎቹን አንዴ ብቻ ረድተህ ዝም ከማለት ቀጣይነት ያለው ነገር ማድረግ ስለሆነ ውጪ ካሉ ሌሎች ድርጅቶች ጋር እየተነጋገርን እዚህ ማምረት የምንችልበትን እና ተማሪዎቹ በአቅራቢያ ማግኘት የሚችሉበትን ነገር በማመቻቸት ላይ እንገኛለን። ኤንጂዎችን አሁን ላይ እየፈለግን ነው። ልጆቹ በዛው አካባቢ በአካባቢያቸው ከሚያገኙት ነገር ሞዴሱን መስራት እንዲችሉ ከተለያዩ ድርጅቶች ጋር እየተነጋገርን ጥሩ ውጤት ላይ ነን። እስካሁን መንገድ ላይ ነን መሀል ላይ።
ከዚህ ባሻገር እንደው ቅድም ጠቃቅሰሽዋል ማህበረሰቡ ዘንድ ግንዛቤው እንደሌለ ነግረሽኛል እና እነሱስ ራሳቸው ግንዛቤ አላቸው?
ተማሪዎቹም በጀንደር ክለቦች ትምህርት ቤቶች ውስጥ ባሉት ጀንደር ክለቦች እንዲንቀሳቀሱና እርስ በርስ እንዲማማሩ መምህራን በተለይ እንዲረዷቸው መልእክት እያስተላለፈን እናልፋለን በየትምህርት ቤቶቹ ስንሄድ።
አመሰግናለሁ ዶክተር ደራርቱ ነጋሽ።
እኔም በጣም አመሰግናለሁ ገብረ ሚካኤል። አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዶ ስንሻገር ኒው ኤራ የምርምርና ቴክኖሎጂ ልማት ድርጅት በምጻሩ ነርድ በምህንድስና የተመረቁ ወጣቶች የፈጠራ ስራዎቻቸውን የሚያዳብሩበት የምርምር ማዕከል ከፍቶ መስራት ከጀመረ ከሶስት ዓመት በላይ ሆኖታል። ይህ ተቋም ምህንድስና ስራ አያስገኝም የሚል አስተሳሰብ እንዲቀረፍና መሰረታዊ የሆኑ የሀገሪቱን ችግሮች አርቲፊሻል ኢንቴሊጀንት፣ ኤሌክትሪካል ምህንድስና እንዲሁም ሌሎች የምህንድስና ዘርፎችን በመጠቀም ሊቀረፉ እንደሚችሉ የአስተሳሰብ ለውጥ ለማምጣትም ጥረት እያደረገ ይገኛል። ኤደን ገረመው የተቋሙን አጋር መስራች አነጋግራለች። በመቀጠል ይሰማል።
በጣም አመሰግናለሁ። ስሜ ናትናኤል ከበደ እባላለሁ። የኒው ኤራ ሪሰርች እና ዲቨሎፕመንት ወይም ኤንአርዲ የሚባል የማኒፋክቸሪንግ ድርጅት መስራች እና የቴክኖሎጂ ክፍል ዋና ኃላፊ ሆኜ ነው የማገለግለው።
በጣም አመሰግናለሁ ናትናኤል እንግዳይ ስለሆንክ። ኒው ኤራ ወይም ደግሞ ነርድ ምን አይነት ስራዎችን ነው የሚሰራው? እስቲ ከዛን ጀምር።
ነርድ ያው ምን እንደሚሰራ ለመረዳት መጀመሪያ የተመሰረተበትን ምክንያት ማየት በጣም ጠቃሚ ነው ብዬ አስባለሁ። እና አብዛኛው ኢንጂነሪንግ በኢትዮጵያ ውስጥ በጣም ብዙ ተማሪ ይማራል። በኢንጂነሪንግ ግራጁዌት የሚያደርጉ ተማሪዎች አሉ። ኢንጂነሪንግ አሁን ላለንበት ጊዜ በጣም መሰረታዊ ዓለም ለደረሰበት ስልጣኔ በጣም መሰረቱ ብለን ማየት የምንችለው የቴክኖሎጂ ዘርፍ ነው። ኢንጂነሪንግ በጣም ብዙ ለኛ ሀገርም ለዓለምም ኮንትሪቢዩት ማድረግ የሚችልበት አቅም ትኩረት ተሰጥቶታል ብለን አናስብም ነበረ። በተለይ የኢንጂነሪንግ ከትምህርት አሰጣጥም ጀምሮ እና ደግሞ በኢንጂነሪንግ ዘርፍ የተመረቁ ተማሪዎች ከኢንጂነሪንግ ዲፓርትመንት ወደ ስራው ዓለም በሚሄዱ በት ጊዜ ሀገራችን ያባለችበት ሁኔታ ኢንዱስትሪዎች በጣም ስላልተስፋፉ ኢንዱስትሪዎች ውስጥ ገብተው ስራ የማግኘት እድላቸው በጣም ያነሰ ነው። በዚህም በጣም ብዙ ኢንጂነሮች ሞራላቸውን እንዲነካ ሆኗል። አሁንም አብዛኛውን ጊዜ የሚባል ነገር አለ፣ ኢንጂነሪንግ መማር ስራ እንደማይገኝ፣ ኢንጂነሪንግ መማር እንደማጥፋት እንደሆነ ታየ ነገር አለ። እኛ ይህንን አላምንበትም። ኢንጂነሪንግ በጣም ለሰው በተለይ አሁን ላለንበት ሀገሪቷ ላለችበት ፖይንት ለኢትዮጵያ በጣም የመጀመሪያው ችግር የምንፈታበት መፍትሄ ነው ብለን እናስባለን። እና ይህንን ደግሞ ኢንጂነሮች ያላቸውን አቅም የሚያሳዩበት ዩኒቨርሲቲዎችም ተምረው ጨርሰው ከወጡ በኋላ ስራ ለመፍጠርም ለመመራመርም የኢንጂነሪንግ ሀሳቦችንም ፈጠራዎችንም ለማምጣት የሚያስችል ቦታ የላቸውም። አብዛኛውን ጊዜ ያለው ኮሚኒቲ ውስጥም ያለው ሪሶርስ ወይም ግብአቶች ለእንደዚህ አይነት ፈጠራዎች ብዙ የተዘጋጁ አይደሉም። ዩኒቨርሲቲዎች ውስጥ ራሱ ያሉት ላብራቶሪዎች ብዙ ጊዜ በኢንጂነሪንግ ተማሪዎች ራሱ አክሰስ የሚደረጉበት ታይም በጣም ሬር ነው። ምርምር ከሌለ ሰው ካልተመራመረ የሰው ኃይላችንን ከምርምር ለሚያስፈልጉ ግብአቶች ጋር ካላገናኘን አሁን እንደምናደርገው ሁል ጊዜ ሌላ ሀገር ሰው ተመራምሮ ያመጣውን ቴክኖሎጂ እያመጣን በከፍተኛ ዋጋ የእነሱን ምርምር ፋንድ እያደረግን እኛ በጥሬ ዕቃ ኤክስፖርት እያደረግን ሁል ጊዜ ይሄ ደግሞ እኛን ወደታች እነሱን ወደ ላይ እያደረገ ይሄዳል። ስለዚህ ለምርምርን ሪፕሬዘንት የሚያደርግ ወይም የሚወክል የግል ተቋም መሆን አለብን ብለን የተነሳ ነው።
አጀማመሩ እንዴት ነው? መቼ ነው የጀመራችሁት? ስንት ሆናችሁ ነው የጀመራችሁት? እስቲ ወደዚህ ሀሳብስ እንዴት መጣችሁ?
እኔ በፊልዴ ኤሮናውቲካል ኢንጂነሪንግ ነው የተመረኩት እና አንድ ጊዜ ከጓደኛዬ ጋር ከዩኒቨርሲቲ አንድ ጊዜ ሰው ከወጣ በኋላ የሆነ ሀሳብ ሲኖረው ያንን ሀሳብ ለመስራት የሚሄድበት ቦታ የለውም። እኔ አንዱ ቪክተም ነበርኩኝ የዚህ ወይም እኔ አንዱ ራሱ ፐርሶናሊ። ስለዚህ ለመፍጠር የማስባቸውን ነገር ለመፍጠር ያው ከዩቲዩብ እያየኋቸው ትንሽ ፕሮጀክቶች ሊኖሩ ይችላሉ፣ ግን እነዚህም ፕሮጀክቶች ስኬል አድርጎ ሰው ጋር እንዲደርስ በደንብ ፕሮዳክት አድርጎ ለማውጣት አንደኛ ቲም ያስፈልጋል። በጣም ያለ ቲም አይሆንም። አሁን ያለንበት ጊዜ አንድ ሰው የፈለገ ጂኒየስ የፈለገ ተአምር ለቲም መስራት ካልቻለ፣ ሞቢላይዝ ማድረግ ካልቻለ ዓለም ከሚያመርተው ፕሮዳክት ጋር መወዳደር አይችልም። ስለዚህ ያ ኮሚኒቲ ያስፈልጋል እና ደግሞ ያንን ኮሚኒቲ እና ያንን ቲም ደግሞ ሪሶርስ ያስፈልጋል የሚለው ነገር ለእኔ ችግሩ ስለታየኝ በጊዜው ከነበረ ፓርትነሪ ምናስ ቤዞ የሚባል ፓርትነር አለኝ ከሱ ጋር ይህንን ኮንቨርሴት እናደርግ ነበረ ብዙ ጊዜ እና በምን ጊዜ እንደዚህ ብለን ከምናስብ ለምን እኛ ራሳችን በትንሹ ላብ አንጀምርም አንቀት ብለን እንግዲህ ቀለል አድርገን እንደ ላብ ነገር የጀመርነው ልክ መጀመሪያ ስንጀምረው ኮቪድ ሂት አደረገ። ስለዚህ ኮቪድ ልክ ሂት ሲያደርግ የቤት ቢሮ ተከራይተን ላባችን ሊዘጋብን ሆነ። ከሰው መውጣት አይችልም ምናምን ከኮቪድ ጋር የተያዘ ፕሮጀክት መስራት አለብን ብለን የመጀመሪያውን ፕሮጀክታችንን የሜካኒካል ቬንቲሌተር ሪቨርስ ኢንጂኒር አድርገን ከዛ በኋላ ያው እንደ ማንኛውም ስታርታፕ ችንን ሰርቫይቭ ለማድረግ ሪሰርቻችንን ፋይናንስ ለማድረግ ሁልጊዜ እኛ ብራንድ ሪፕሬዘንት እናደርገው ሪሰርቻችንን ራሳችን ፈንድ ማድረግ አለብን። ሪሰርቻችን ራሱ ፈንድ ማድረግ የሚችለው የራሱን ኮሚኒቲ ውስጥ ያለ ፕሪንስል ፕሮብለም ኮሚኒቲ ውስጥ ባለ አቅም ሪሶርስ ለኮሚኒቲ በሚመጥን መንገድ ሶልቭ ማድረግ አለብን ብለን ፕሮጀክቶች ከሰዎች መቀበል ጀመርን። ትንንሽ አውቶሜሽን መስራት ጀመርን፣ ፕሮጀክቶች መስራት ጀመርን፣ ዲዛይኖች መስራት ጀመርን። በእነዚህ የምናገኛቸውን ብሮች ደግሞ ተመልሰን እቃዎች ማስመጣት፣ እቃዎች መግዛት ጀመርን። ሪቃ ሲኖረን ወራቂን እየኖረን መጣ። ነገሮች እያሳደግን እንግዲህ አሁን ያለንበት ቦታ ደርሰናል ማለት ነው።
እንዳየሁት ከሆነ በማህበራዊ ሚዲያ ገጻችሁ ላይ ለወጣቶችም በነጻ የተለያዩ ትሬኒንጎችን ትሰጣላችሁ ለምህንድስና ተማሪዎች። ሰመር ካምፕ የሚባለውንም ስታዘጋጁ ነበረ። እናንተ ጋር ሲመጡ የሚያገኟቸው ኮርሶች፣ አገልግሎቶችና ሀሳቦች ምንድን ናቸው? ምን ያህልስ ተቀባይነቱ አለው?
ፍላጎት በደንብ አለ። ትምህርት ብለን አይደለም የምናየው፣ ሪሶርስ ነው ብለን የምናየው። ቅድም እንደነገርኩሽ የእውቀት ችግር አለ ብዬ አላስብም። በዚህ ኤራ ሁሉም ሰው ኮምፒውተር ላይ መፈለግ የሚፈልገውን ነገር መማር ይችላል። እኔ የተለየ የምናውቀው ነገር አለ ሰው እኛ ጋር የሚመጡ ሰዎች አብዛኞቹ የሃይስኩል ተማሪዎችም አሉ፣ የዩኒቨርሲቲ ተማሪዎችም አሉ፣ ማስተርስ የጨረሱ ሰዎች አሉ፣ ብዙ ሰዎች አሉ። እና የእውቀት ሼር ማድረግ እርስ በርስ አንድ የአንደኛው ካለ ኤክስፐርቲዝ ወይም አንደኛው በጣም የጎበዘበትን ለአንደኛው አብሮ እንዲሰራ ቲም እንዲፈጥሩ ያ ቲም ደግሞ ፕሮጀክት እንዲሰራ ትምህርት ሳይሆን ፕሮጀክት ቤዝድ የሆነ ትሬኒንግ እንለዋለን። ፕሮጀክት የሆነ ቤዝድ የሆነ ትሬኒንግ ማለት ፕሮጀክት ነው የምንሰጣቸው። ሰው ግሩፕ ፎርም እንዲያደርጉ፣ ስለ ፕሮጀክቱ እንዲያጠኑ፣ እንዲያውቁ፣ እኛ የሚያስፈልገውን ሪሶርስ እንድናቀርብላቸው፣ እኛ የምናውቀውን እንድንሰጣቸው፣ እንድናስፈታቸው፣ ቀድሜን ያወቅነውን እርስ በርስ ደግሞ ቀድሜ ያወቁትን አብረው እንዲረዳዱ ካደረግን በኋላ ፕሮጀክቱን እንዲሰሩ እናመቻቻለን። ከዛ የሚቀጥለው ትሬኒንግ ደግሞ ሲመጣ ቀጥሎችን ደግሞ ሲመጣ እዛ የደረሰበትን ፕሮጀክት እንዳዲስ ሳይሆን እዛ ላይ ተጨማሪ ነገር እንጨምርበት እያለ እያደገ እኛ እውቀቱን ማኔጅ እያደረግ ነው ወደ ፕሮዳክት ወደፊት ለመቀየር ነው የምናስበው ማለት ነው። ሶ ይህን በሚሆንበት ጊዜ ቅድም እንዳልኩት ሰው ሪሶርስ ስለሌለው ላቦች የተለመዱ ስላልሆኑ ፐብሊክ ስፔሶች ላይ እንደነዚህ አይነት ላቦች የተለመዱ ስላልሆኑ በጣም ኤክሳይተር ለሚሆኑት ኢንፋክት ዩኒቨርሲቲ የሚማሩ ተማሪዎች ራሱ ይህንን አክሰስ ማድረግ የማይችሏቸውን የመመራመሪያ ኪመንቶች እኛ ጋር መጥተው ስለሚያገኙ በጣም ኤክሳይትድ ይሆናሉ።
አሁን ያላችሁበት ደረጃ ምን ይመስላል? በቀጣይስ ምን ለመስራት አስባችኋል?
ሮቦቲክስ ላይ ነው አሁን እየሰራን ያለ ነው። ሮቦቲክስ እና አርቲፊሻል ኢንቴሊጀንስ ላይ ሀገራችንን ማስጠራት እንፈልጋለን። ኢትዮጵያ ውስጥ የተሰራ ዝም ብሎ አሁን ኢትዮጵያ ውስጥ በሚባለው ደረጃ ሳይሆን በዓለም ደረጃ ማስጠራት የሚችል ስቴት ኦፍ አርት የሆነ ቴክኖሎጂ ዴቨሎፕ የማድረግ ቪዥን ያለን። ስለዚህ በሮቦቲክስ ላይ ሮቦት አርም ይባላል። ሮቦት አርሞች አራት አይነት ሮቦት አርሞች አሉ። አርቲኩሌትድ የሚባል ሮቦት፣ ስካራ የሚባል፣ ዴልታ ታይፕ የሚባል እና ካርቴዥን የሚባል አይነት ሮቦቶች አሉ። አንማንድ ኤሪያል ቪክል እና አንማንድ ግራውንድ ቪክልስ ይባሉ አሉ። እና በእነዚህም ደግሞ ከሶፍትዌር ሳይድ አርቲፊሻል ኢንቴሊጀንስ ጨምረንበት እነዚህን ፕሮዳክቶች ማውጣት ነው ሀሳባችን። በሁሉ ጊዜም ብሎ ትልቅ መጋዘን ውስጥ ልክ ተስላ ላይ ወይም ስፔስ ኤክስ ላይ እንደምናውቀው ኢትዮጵያ ውስጥ ፋይነስት የሚባሉ ትልልቅ ኢንጂነሮችን 24 ግን ትልልቅ ፕሮጀክቶችን መስራት ነው። በዚህ ብቻ ሊሚትድ ይሆናል ብለን አናስብም። በእኛ እይታ ብቻ እኛም ድርጅት አንገምተውም። ራይል ኢንጂነሪንግ በቃ ምናምን እየተባለ በጣም ሚስኢንፎርሜሽን ነው አድግ የማይሆና በጣም የሚገራረሙ ኢንጂነሮች ኢትዮጵያ ውስጥ አሉ። ድምጻቸውን ማሰማት አለባቸው። በዚህ አጋጣሚ እኔ ራሱ የማውቃቸው ሰዎች ለፕሮፌሽኑ ዲፌንድ ማድረግ አለባቸው። የሚገራረም ስራ የሚሰሩ ወጣቶች አሉ። ትልልቅ ፕሮፌሽናሎች ዓለም ላይ የሚጠሩ ሰዎች አሉ እና እነዛ ሰዎች አሁን ከረንትሊ ኢንጂነሪንግ ለገብንም ጥቅም እንደሌለው ተደርገው የሚታይበት ታይም ላይ የመጣን ስለሆነ ስፔሻሊ በወጣቱ እኛ ባለንበት ከተማ ውስጥ ይህንን ነገር ውስጥ በአስተሳሰብ ደረጃ ራሱ የእኛ ብራንድ ሪፕሬዘንታ
እሺ፣ ናትናኤል ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው።
እኔም በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ መሰናዶ ነው። በመቀጠል ደግሞ አንድ ወጣት እናስተዋውቃችኋለን። ብሩክ ግርማ ይባላል። ዝንባሌውን በልምምድና በተጓዳኝ ትምህርቶች አሳድጎ በዓመታት ውስጥ የተሳካ የኤሌክትሮኒክስና የደህንነት መጠበቂያ ስርዓት መገንባት የቻለ ወጣት ነው። አራት ያህል የፈጠራ ስራዎቹ በኢትዮጵያ የአእምሮ ንብረት ጽህፈት ቤት ለማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያትም ፈቅደዋል። ብሩክ በተለይ የደህንነት መጠበቂያ ስርዓት እንዲፈጥር መነሻ የሆነውን የግል አጋጣሚ በመቀጠል ይነግረናል።
ያው የኔ የፈጠራ ስራ የሚጀምረው ያው ከልጅነቴ ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ ዝርፊያ አደጋ ነበረ። ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው።
ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት?
አራት አይነት የፈጠራ ስራዎችን አስመዝግቤያለሁ በኢትዮጵያ አእምሮ ንብረት ጥበቃ ቤት እና ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው፣ መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው። ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ የድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱ ነው የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነጻ እና የሳኒታይዘር ዲስፔንሰር መሳሪያዎች፣ እነዚህን ነው እስካሁን ድረስ ያስመዘገብኩት።
ብሩክ፣ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን።
ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም። ዓለም ላይ የምናየው ነገር በሙሉ ከሀሳብ በመነሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች አማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ 2003 ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የምሰራው።
አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስተዋወቅ በተጨማሪ በተለያዩ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያዋልክባቸውን አጋጣሚዎች እስቲ አስታውሰን።
መጀመሪያ የፈጠራ ስራዬ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው። 2004 ዓ.ም ላይ ነው ወደ ስራ የገባሁት። ነገር ግን እኔ ላይ ዝርፊያ የደረሰው በ2000 ዓ.ም ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና እንደው አንድ አላርም ሲስተም እኮ ቢኖር ይሄውና ሰው አይዘረፍም ለዝርፊያ የማይጋለጥም ነበረ ብዬ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰዓቱ በ2000 ዓ.ም ላይ ማለት ነው በፍጹም አይታወቁም፣ ገበያውም ላይ የሉም በሰዓቱ። እና ይሄ ክፍተት እንዳለ ገበያው ላይ ሳቅ ያው በቀጥታ እውቀቴን አዳበርኩኝ እና 2004 ዓ.ም ላይ እቃውን ወደ ምርት ቀይሬ ለህብረተሰቡ አገልግሎት መስጠት ጀመርኩ ማለት ነው። ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራን ነበረ እስከ 2012 ድረስ። 2012 ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅን መታጠብ፣ ሳኒታይዘር መጠቀም፣ ርቀት መጠበቅ፣ ማክስ ማድረግ የሚል ነበር እና እነዛ የኮቪድ መከላከያ መርሆችን ተከትሎ ሰው ደግሞ በቀላሉ ሊከላከልበት እና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ እና በሰዓቱ እኔ እዚህ አዲስ አበባ ላይ በነበርኩበት ሰዓት ብክነት በጣም መጣ። እኔም በአጋጣሚ ባለቤቴ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም እና እንዴት አድርጌ ውሃ የሚቆጥብ ከእጅ ንክኪ የሆነ የእጅ መታጠቢያ መሳሪያ መስራት እችላለሁ የሚለውን ዲዛይን ማሰብ እና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው ብዙ የበጎ አድራጎት ስራዎችን ለመስራት ያሰብነው። በእውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማ ነው እኛም ሀገር ላይ ካለው የድህነትና የአቅም ማነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራዬን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብኝ በሚል ባለችን ካፒታል ካለኝ ገንዘብ ላይ 80,000 ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ላይ ገባሁት። የወረርሽኙን ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማክሬ ወደ ተግባር የገባ ነው ማለት ነው።
ዛሬ ወደ 40 ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪሪቲ ሲስተምስ ኢንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ ዓመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህ ፈታሃቸው?
ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ክህሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው፣ ራስ መተማመንን መጨመር ነው እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአእምሯዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ ውጣ ውረድ የበዛባቸው እና ምልልስ ያለባቸው፣ እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦት አለ፣ የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦት አለ፣ ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ። አሁንም ቢሆን እንደዛው ነው እና እንደዚህ አይነት ነገሮች የፋይናንስ የሰለጠነ ሰው የማምረቻ ቦታ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው።
በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራን። ምን ለማድረግ አስበሃል በመጪው ዓመታት?
ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው በኢንቨስትመንት ፍቃድ አውጥቼ። ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ እድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም የውጭ ደግሞ ገቢ ምርቶችን ሊተካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ ይገኛለሁ። በቀጣይ እንግዲህ እነዚህ ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ ሆናለሁ ብዬ ነው ማቀደው ወደፊት።
እጅግ በጣም አመሰግናለሁ ብሩክ ግርማ። በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ።
እኔም እግዚአብሔር ይስጥልኝ በጣም አመሰግናለሁ ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ። በእግዚአብሔር ስም እኔም ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ።
ጋቢና ቪኦኤ ከአሜሪካ ድምፅ በሳምንት 7 ቀናት ለእናንተ የሚቀርብ ወጣቶችን የሚመለከት መሰናዶ ነው። በዝግጅታችን ላይ አስተያየት ቢኖራችሁ እንዲሁም ደግሞ ጥቆማ ቢኖራችሁ እንዴት እኛ ልታገኙ እንደምችሉ የሚያሳውቃችሁን አጭር መልእክት ሰምተን እንመለስ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ከእኛ በኋላ እንግዲህ ከምሽቱ 3 ሰዓት ጀምሮ ደግሞ መደበኛው የአማርኛ ስርጭት የተለያዩ ዓለም አቀፍ፣ ሀገር አቀፍ እንዲሁም ደግሞ የአፍሪካን አህጉርን የሚመለከቱ ዜናዎችና መረጃዎች ይደመጡበታል። ሁልጊዜም አስተያየታችሁን መስጠት ብትፈልጉ በፌስቡክ ገጾቻችን፣ በትዊተር እንዲሁም ደግሞ በኢንስታግራም እና በቴሌግራም ላይም አለን። እንደዚሁ ማጋራትና መጠቆም አትዘንጉ። አብሬያችሁ አመሸሁት ሀብታም ስዩም ነኝ። በምስልና በድምጽ ቅንብሩ ደግሞ ብርሃን ኃይሉ እስካሁን ድረስ አብራን ነበረች። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድጋሚ መልካም ምሽት ይሁንላችሁ።